የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 6 2016 ዓ ም መሰናዶ ጀመረ። በሰሃላ ሰየምት ወረዳ በጠና ረሃብ የሚሞቱ ሰዎች ቁጥር እየጨመረ ነው።
አሁን ባለው ሁኔታ ስናይ በተለይ 86 ሰዎች በጣም በየቦታው እንደየደህንነታቸው ነበረ እስካሁን። አሁን ግን የራብ ከእጅ ወዳፍ ያጠራቸው ነበሩ። ከ86ቱ በዚህ ሳምንት አንዱ የ10 ዓመት አንዱ የ11 ዓመት ህፃን ልጆቹ በራብ እንደሞቱ ግን አረጋግጠናል።
የምሽቱ አብይ ርዕሳችን ነው። በሌላ በኩል በምስራቅ ጉራጌ ዞን ግጭት የሞቱ የማረቆ ብሔረሰብ ተወላጆች ቁጥር 12 መድረሱንም እና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዘገባዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ከመላው የአሜሪካ ድምጽ የዲጂታልና እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አስተያየት ወይ ጥያቄ ቢኖራችሁ እንዲሁም ደግሞ ስርጭቶቻችንን መከታተል ከፈለጋችሁ የቪያ መሀሪክ ድረገጽ ላይ እንድትገቡ እንጋብዛለን። አሁን ለምሽቱ ወደ ተያዘው ዜና እናልፋለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። አዲሱ የቻይና አፍሪካ ዲፕሎማሲ ጥረትና ከኢትዮጵያ ጋር እያጠናከረች ያለችው ግንኙነት ቻይና ከኢትዮጵያ ጋር ያላትን የረዥም ጊዜ ስትራቴጂያዊ አጋርነት በሚያጠናክር አዲስ ጥረት በዛሬው ዕለት በሁለትዮሽ ግንኙነቷ የማሻሻያ ግፊት መጀመሯ ተዘግቧል። ይህም ቤጂንግ ከዋሽንግተን ጋር የያዘችው ፉክክር ጎልቶ በሚታይበት ስትራቴጂያዊ የአፍሪካ ክፍል የምታደርገው ዲፕሎማሲያዊ ጥረት አካል ተደርጎ ተወስዷል። የቻይናው ፕሬዚዳንት ሺ ጂንፒንግ በቤጂንጉ ዓለም አቀፍ የትብብር መድረክ ላይ ለመሳተፍ እዚያው ከሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ለማንኛውም አይነት ሁኔታ የታለመ ያሉትን ስትራቴጂያዊ አጋርነት ለመመስረት የሚያስችል የጋራ ስምምነት መፈራረማቸውን መንግስታዊው የዜና ወኪል ሺንዋ ዘግበዋል። ቻይና ላለፉት በርካታ ዓመታት በኢትዮጵያ ከፍተኛ መዋለ ንዋይ በማፍሰስ በቢሊዮን ዶላሮች የሚሰላ ገንዘብ ለመሠረተ ልማት ግንባታዎች አውላለች። ጠንካራ ምጣኔ ሀብታዊ ተሳትፏም ኢትዮጵያ በቀጠናው የቤጂንግ ስትራቴጂያዊ ተቀናቃኝ ከሆነችው ዩናይትድ ስቴትስ ጋር ካላት የሻከረ ግንኙነት በተቃርኖ የሚታይ ነው። በሰሜናዊ አገሪቱ ክፍል ለሁለት ዓመታት የዘለቀው ጦርነት ላካሄደችው ኢትዮጵያ የኢኮኖሚ ድጋፏን ለማሳየት አዲስ አበባ እንደ አውሮፓውያን ህዝብን አቆጣጠር ከ2000 ዓ ም አንስቶ ከቤጂንግ ከተበደረችው 13.7 ቢሊዮን ዶላር ሙሉ መጠኑ ለጊዜው ይፋ ያልተደረገ ስረዛ ማድረጓን በያዝነው ዓመት አስታውቃለች። ይሁንና ዋሽንግተን ቻይና የምትሰጠው ብድር አገራት ከማይወጡት የዕዳ ወጥመድ ለማስገባት ሆን ተብሎ የታለመ አሰራር ነው በሚል ቤጂንግን ትወነጅላለች። ፕሬዚዳንት ባይደን በመካከለኛው ምስራቅ ከሚያደርጉት ጉብኝት ጋር ለተያያዘ ዲፕሎማሲያዊ ስራ ብሊንከን ዮርዳኖስ ዛሬ ገብተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፕሬዚዳንት ጆ ባይደን ወደ ዮርዳኖስ የሚያደርጉት ጉብኝት ከመጀመራቸው አስቀድሞ ተጨማሪ ዲፕሎማሲያዊ ውይይቶችን ለማካሄድ ነው ዛሬ ማክሰኞ ረፋድ ላይ አማን የገቡት። በእስራኤልና በሐማስ መካከል የተጀመረው ጦርነት ወደ መጠነ ሰፊ ክልላዊ ግጭት ሊለወጥ ይችላል የሚል ስጋት እያየለ በመጣበት ባይደን የዩናይት ስቴትስ አጋር ለሆነችው እስራኤል ድጋፋቸውን ለማሳየት ነገ ረቡዕ ወደ ኢየሩሳሌም እንደሚያመሩ ብሊንከን ገለጡ። ከእርሳቸው አስቀድሞም ባይደን ከአረብ መሪዎች ጋር ለመገናኘት ወደ ዮርዳኖስ ያቀናሉ ሲሉ የዋይት ሀውስ ብሔራዊ ደህንነት አማካሪ ጃን ኪርቢም በተመሳሳይ ተናግረው ነበር። በተያያዘ በጋዛ ሰርጥ ያለው የሰብአዊ ሁኔታ ይበልጥ አሳሳቢ እየሆነ በመምጣቱ ከለጋሽ ሀገራት የሚገኝ ሰብአዊ እርዳታ በጋዛ ለሲቪሎች የሚደርስበት ሁኔታ የሚያስችል እቅድ ለማውጣት ዩናይትድ ስቴትስ እና እስራኤል መስማማታቸውን ተናግረዋል። እቅዱ የሲቪሎችን ከጉዳት ማራቅ ያስችላል ወይም የሚያስችል አካባቢ ለመፍጠር የሚያግዙ መንገዶች ማፈላለግም እንደሚጨምር ታውቋል። በጋዛ ሰርጥ ያለው ሰብአዊ ሁኔታ ታዲያ ይበልጥ አሳሳቢ የሆነ በመምጣቱ ዩናይት ስቴትስና እስራኤል ከለጋሽ ሀገራት ሰብአዊ እርዳታ በጋዛ ሲቪሎች ይደርሳቸው ዘንድ ለማስቻል እቅድ ለማውጣትም ተስማምተዋል ሲሉ ብሊንከን አክለዋል። ባለፈው መስከረም 26 2016 ዓ.ም ተመረተ የተጀመረው የእስራኤልና የሐማስ ጦርነት በሁለቱ ወገኖች ላይ ካደረሰው ጉዳት አንጻር ካሁን ቀደም በጋዛ ከተካሄዱት 5 ጦርነቶች የከፋው መሆኑም ተዘግቧል። እስካሁን 2778 ፍልስጤማውያን መገደላቸውና ሌሎች ቁጥራቸው 9700 የሚደርሱ መቁሰላቸውን የጋዛ የጤና ጥበቃ ሚኒስቴር ሲያስታውቅ፣ በእስራኤል በኩል ከ1400 በላይ ዜጎች መገደላቸውንና ሕፃናትን ጨምሮ ቢያንስ 199 ሰዎች በሐማስ ታግተው ወደ ጋዛ መወሰዳቸውን እስራኤል ገልጻለች። የፖላንዱ ገዢ ፓርቲ ስልጣን ሊለቅ ነው። ገዢው የፖላንድ የብሔራዊ ወግ አጥባቂ ፓርቲ ሕግና ፍትህ ከ8 ዓመታት የሥልጣን ዘመን በኋላ በአገሪቱ ፓርላማ የነበረውን አብላጫ መቀመጫ አጥቷል። ዛሬ ማክሰኞ ይፋ የተደረገው የብሔራዊ ምርጫ ውጤት ሥልጣን ላይ ያለው የሕግና ፍትህ ፓርቲ 35 በመቶን የመራጭ ድምፅ ማግኘቱን አመልክቷል። በአንጻሩ ነጻ ሐሳብ አራማጁ የሲቪክ ቅንጅት ፓርቲ 30.7 በመቶ ድምፅ ሲያገኝ፣ ማዕከላዊው ተርድ ዌይ ወይም ሶስተኛው መንገድ የተባለው ፓርቲ 14.4 እና ኒው ሌፍት ደግሞ 8.6 በመቶ ድምፅ በማግኘት ሶስቱ ፓርቲዎች በአጠቃላይ በድምሩ የመራጩን ህዝብ 53.7 ድምፅ እንዲሁም 460 መቀመጫዎች ባሉት የታችኛው የህዝብ ተወካዮች ምክር ቤት ደግሞ አብላጫውን መቀመጫ ለመያዝ መብቃታቸውን ይፋ አድርጓል። ሶስቱ ፓርቲዎች በተናጠል ቢወዳደሩም ገዢውን የህግና ፍትህ ፓርቲ በምርጫ ከስልጣን ለማስወገድና ፖላንድ ከአውሮፓ ህብረት ጋር የነበራትን መልካም ግንኙነት ለማደስ ያላቸውን እቅድ ቀደም ሲል አስታውቀው ነበር። የምርጫውን ውጤት ይፋ መድረግ ተከትሎም የሶስቱ ፓርቲዎች መሪዎች ጥምር መንግስት ለመመስረት ቃል ገብተዋል። የሲቪክ ቅንጅት የተባለው ፓርቲ መሪና የቀድሞ ጠቅላይ ሚኒስትር ዶናልድ ተስክ የጥምረቱ መሪ ይሆናሉ ተብሎም ታምኗል። ስልጣን ላይ በቆየባቸው ባለፉት 8 ዓመታት የፍትህ ፓርቲ መስሪያ ቤቶችንና የሀገሪቱን ብሔራዊ መገናኛ ብዙሀን ጨምሮ አብዛኛውን የሀገሪቱን ተቋማት በበላይነት በኃይል ይቆጣጠር የነበረው ገዢው የህግና ፍትህ ፓርቲ የፖለቲካ ተቀናቃኞችን ገጽታ ለማጠልሸትና የራሱንም ለማሳመር ይጠቀምባቸው ነበር ተብሏል። ይህ በእንዲህ እንዳለ የህግና ፍትህ ፓርቲ አጋር የሆኑት ፕሬዚዳንት አንድሬ ዱዳ በተናጠል አብላጫ ድምፅ ላገኘው ገዢው ፓርቲ መንግስት የመመስረት እድል ይሰጡና አሁንም ስልጣን ላይ የመቆየት እድል ይኖር ይሆናል ቢባልም፣ ቀኝ ዘመሙ የኮንፌዴሬሽን ፓርቲ በምርጫው ያገኘው ድምፅ ከአጠቃላይ መራጩ ድምፅ 7% ብቻ በመሆኑ ከህግና ፍትህ ፓርቲ ጋር የጥምር መንግስት መመስረት የሚያስችለው አይሆንም ተብሏል። በመጨረሻም ዶናልድ ትራምፕ በማጭበርበር የቀረበባቸው ክስ ጉዳይ እየታየ ነው። የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በማጭበርበር ወንጀል በተከሰሱበትና ግዙፉን የሪል ስቴት ንግዳቸውን ዘለቄታ ፈተና ላይ በጣለው የክስ ሂደት ጉዳዩን ወደሚያየው የኒውዮርኩ የማንሃታን ችሎት ዛሬ ተመልሰዋል። ሆኖም የኒውዮርኳ ጠቅላይ አቃቤ ሕግ ሌቲሻ ጀምስ ቁልፍ ምስክር አድርገው ያቀረቧቸው የዛሬው ባለጋራቸው የቀድሞ የሕግ ጠበቃቸው ማይክል ኮሆን በጤና እክል ሳቢያ የምስክርነት ቃላቸውን የሚሰጡበት ወደሚቀጥለው ሳምንት እንዲተላለፍላቸው በመጠየቃቸው በዛሬው ችሎት እንደማይተያዩ ተነግሯል። ከኮሆን ቀድሞ ትዊተር ተብሎ ይጠራ በነበረው በኤክስ ገጽ ላይ ባሰፈሩት አስተያየት ትራምፕን ላለማየት ብዬ ያደረግኩት አይደለም ብለዋል። ከኮሆን ይልቅ ትራምፕ በዛሬው የችሎት ውሏቸው ታዲያ የድርጅታቸው ረዳት ተቆጣጣሪ የነበሩት ዶና ኪደር የምስክርነት ቃል ዳግም ከሚጀመርበት ቀን ጋር ተገጣጥሟል። ትራምፕ በዚህ ክስ የሰራው ጥፋት የለም ሲሉ ማስተባበላቸውም ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ለምሽቱ ዜናዎች አሉላ ከበደን አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የምሽቱ መሰናዷችን ይቀጥላል። መሰናዶን በመምራት ኤደን ገረመው፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር አበባየሁ ገበያው በዌብና ማህበራዊ ድረገጽ ፕሮዲውሰርነት ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን በማቀናጀት በምሽቱ አብረናችሁ እናመሻለን። እናንተም አብራችሁን ትዘልቁን ዘንድ በአክብሮት እየጋበዝን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በሰሃላ በሰየምት ወረዳ የጸና ረሃብ የሚሞቱ ሰዎች ቁጥር እየጨመረ ነው። በአማራ ክልል በዋግ ህምራ ዞን በመኸር ዘመኑ የተከሰተውን ድርቅ ተከትሎ በሰሃላ ሰየምት ወረዳ ከጸናው ረሃብ ጋር በተያያዘ የሚሞተው ሰው ቁጥር እንደጨመረ አንድ የአካባቢው ባለስልጣን ተናገሩ። በወረዳው የብላዛ ቀበሌ አስተዳዳሪ አቶ ማለደ በሬ ባለፈው ወር በረሃብ የተነሳ የአራት የቀበሌው ነዋሪዎች ሕይወት ማለፉን ለአሜሪካ ድምጽ ተናግረዋል። ከዚያም ወዲህ የእርዳታ እህል ባለመቅረቡ ባለፈው ሳምንት ሁለት ተጨማሪ ሕጻናት እንደሞቱም ተናግረዋል። ስለ ጉዳዩ የተጠየቀው የአማራ ክልል የአደጋ መከላከልና የምግብ ዋስትና ኮሚሽን በዞኑ በረሃብ አደጋ ወደ አንዣበባቸው አካባቢዎች የዕለት እርዳታ ተልኳል ብሏል። የዋግ ህምራ ዞን የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ የእርዳታ እህል መላኩን ጠቅሶ ነገር ግን ከተረጂዎች ቁጥር አንጻር አነስተኛ እንደሆነም አመላክቷል። ከገባሪ ሰናይ ድርጅቶች ተጨማሪ እርዳታ ለማሰባሰብም የጸጥታው ችግር እንቅፋት እንደሆነበት ጨምሮ ገልጿል። አስቴር ምስጋናው ዘገባ አላት።
በአማራ ክልል ዋግ ምራ ዞን በሳህላ ሰየምት ወረዳ ብላዛ ቀበሌ ድርቅ አስከትሎታል በተባለው ረሃብ በርካታ ሰዎች በብርቱ ከመጎዳታቸው የተነሳ እየተሰቃዩና እየሞቱ እንደሆኑ የቀበሌው አስተዳዳሪ አቶ ማለደ ብሬ ለአሜሪካ ድምጽ በስልክ ተናግረዋል። ከጽኑ ረሃብ ጋር በተያያዘ ባለፈው ወር ከሞቱት አራት ሰዎች በተጨማሪ ሰሞኑንም የሁለት ህጻናት ህይወት እንዳለፈ ሊቀመንበሩ ጨምረው ገልጸዋል።
አሁን ባለው ሁኔታ ስናይ በተለይ 86 ሰዎች በጣም በየቦታው እንደየደህንነታቸው ነበረ። እስካሁን አሁን ግን የራብ ከእጅ ወዳፍ ያጠራቸው ነበሩ። ከ86ቱ በዚህ ሳምንት አንዱ የ10 ዓመት አንዱ የ11 ዓመት ህፃን ልጆቹ በራብ እንደሞቱ ግን አረጋግጠናል።
እንዴት አረጋገጣችሁ እናንተ?
ምንም ሚላስ ምናምን የለም። ልጆቹ ትናንትና ምን በላችሁ ብላችሁ ብንጠይቅ ጭረጮውን አፍልተን የጌቱን ጭረጮ ጋር አቀላቅለን በአንዳንድ ቡቸሬ ነው በልተን የሰነበት ነው ብሎ ነው የነገሩት። አንድም እርዳታ የሚባል ጭራሽ አንዲት ነገር የገባሽ የለሽም።
በአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ድርቅ በተከሰተባቸው የዋግ ምራ ዞን 26 ወረዳዎች ሊሰራጭ የሚችል የዕለት እርዳታ እህል ካለፈው ሳምንት ጀምሮ እንደተላከ አስታውቀዋል።
ችግር ላለባቸውም ለተፈናቃዩም የፌዴራል መንግስት ወደ 713,000 ተጠቃሚዎች የዕለት ምግብ ለአንድ ወር መድቧል። ይሄ የተሟላ ማለት ነው። አልሚ ምግብም ያለው ለአንድ ወር መድቧል። እሱ እየተጓጓዘ ነው። ወደ 21,000 ኩንታል ገብቷል። ያው የጸጥታው የምኑ ችግር እንደተጠበቀ ሆኖ በእኛ በኩል ያለውንም ወደ 6,500 ኩንታል አድርሰናል። ሌላውም እየተጓጓዘ ነው ያለው፣ የፌዴራልም እየተጓጓዘ ነው ያለው ማለት ነው።
የዋግ ምራ ዞን የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላኩ ከፌዴራልም ሆነ ከክልል አካላት የእርዳታ እህል መላኩን አረጋግጠው ነገር ግን ከተጎጂዎች ቁጥር ጋር ሲነጻጸር እጅግ አነስተኛ እንደሆነና ገና እንዳልተሰራጨ ገልጸዋል።
ክልሉ መንግስት ወደ 600 ኩንታል የሚሆን የምግብ እህል ልኳል። ከፌደራልም በተመሳሳይ ወደ 675 ኩንታል የሚሆን የምግብ እህል ወደ ሳህል አጠቃላይ 1589 አካባቢ ኩንታል የምግብ እህል ተልኳል። ከዚህ በተለየ መንገድ ሌላ ተጨማሪ ድጋፍ ካልመጣም የከፋ ችግር ነው ያለው። በህዝቡ ቁጥሩ ልክ ቢያንስ ለአንድ ወር እንኳን ማድረስ አልቻልንም። የመጣው ድጋፍ በጣም አነስተኛ ስለሆነ ማለት ነው።
የተላከው አስቸኳይ የእርዳታ እህል ለተረጂዎች እንደማይደርስ በዞኑ የተገለጸው ትክክል እንደሆነ ወደ ቦታው በተላከ አጥኚ ኮሚቴ ለማረጋገጥ እንደተቻለ የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ጠቅሰዋል። ተጨማሪ ድጋፍ ለመጠየቅ እንደታቀደም አመልክተዋል።
ድጋፍ እንደሚያስፈልግ ደግሞ የድጋፍ ፎርሙም ስላረጋገጠ የክልሉ መንግስትም ወደ 430 ሚሊዮን ብር መድቧል። ግዢ ነው አሁን የተወሰነ ችግር ያለብን። ኦልሬዲ 100 ሚሊዮን ብር ወደ እኛ አካውንት ገብቶ የግዢ ፕሮሰስ ያካርን ነው። ከዚህ ውጭ የፌዴራል መንግስትንም ኮሚቴ ተቋቁማን ግብረ ኃይል እየገመገመ ስለሆነ እየመራ ያለው እንደ ክልል ከዚህ ቀደም የፌዴራል መንግስት የሚመለከታቸውን ተቋማት ጠይቀናል። አሁንም ተጨማሪ ድጋፍ ለመጠየቅ ነገም እንሄዳለን ማለት ነው። ሁለተኛ ዙር ሌላ ጥናት ቡድኑ አይቶት የመጣው ለመነሻ ስለሆነ እቅድ ይሆናል ማለት ነው።
በዋግምራ ዞን በ2015-16 ምህር ዘመን የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖር ከ400,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳትም መኖ ሊቀርብላቸው እንደሚገባ የዞኑ የአደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ዘገባችንን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በመስቃን ወረዳ አስተዳደር በመስቃን ቤተ ጉራጌና ማረቆ ብሔረሰብ ግጭት ህይወታቸው ያለፈ የማረቆ ተወላጆች ቁጥር 12 መድረሱን የወረዳው አስተዳደር አስታወቀ። በማረቆ ብሔረሰብ በኩል ግጭት በመፍጠርና በመቀስቀስ የተጠረጠሩ 6 ተጠርጣሪዎች እንደተያዙ የወረዳው አስተዳደር አቶ ንጉሴ መከ ለአሜሪካ ድምጽ ተናግረዋል። ካለፈው ሳምንት ወዲህ በአካባቢው አንጻራዊ ሰላም እንደታየ ቢጠቁሙም አሁንም ግን ስጋት መኖሩን፣ የግብርና ምርቶች መዝረፍን ጨምሮ የወንብድና ወንጀሎች እየተፈጸሙ እንደሆነም አስተዳዳሪው አስረድተዋል። ከመስቃን ወረዳ አስተዳደር በኩል ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ የመስቃን ወረዳ ነዋሪ አካባቢውን የመከላከያ ሰራዊት አባላት የሚገኙበት ጥምር የጸጥታ ኃይል እንደተቆጣጠረው፣ ሁከቱ ቆሞ መረጋጋት እንደሰፈነበትም ለአሜሪካ ድምጽ ገልጸዋል። ከመስቃን ቤተ ጉራጌ በኩል በወንጀል የተጠረጠሩ 9 ግለሰቦች በቁጥጥር ስር መዋላቸውን እንደሚያውቁ እኚሁ አስተያየት ሰጪም አክለው ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ያጠናቀረው ዘገባ ይቀጥላል።
ባለፈው ዓመት ነሐሴ ወር አጋማሽ አዲስ በተዋቀረው የማዕከላዊ ኢትዮጵያ ክልል መስቃን ወረዳ በማረቆ ብሔረሰብና በመስቃን ወረዳ በሚገኙ ቤተ ጉራጌዎች መካከል ለዓመታት በዘለቀው ግጭት ሕይወታቸው የሚያልፍ ሰዎች ቁጥር እየጨመረ እንደሆነ የማረቆ ልዩ ወረዳ አስተዳዳሪም አቶ ኒጉሴ መኬ ለአሜሪካ ድምፅ በስልክ ተናግሯል። ባለፈው መስከረም 16 ቀን 2016 ዓ.ም ምሽት ተሰባስበው ቡና ሲጠጡ በነበሩ የአንድ ቤተሰብ አባላት ላይ በተፈጸመ ጥቃት እናትና ልጅ ወዲያውኑ ሞተዋል። በወቅቱ ክፉኛ ቆስለው ከተረፉት 6 ሰዎች ውስጥ በሕክምና ሲረዱ የቆዩት የቤቱ አባወራ ትላንት ሰኞ አርፈው እንደተቀበሩ ገልጿል።
አንድ ቀን ወደ 6 ሰው ሞተዋል። ከዛ በፊት በመስከረም 14 ደግሞ በባጃጅ ከተመቱ 7 ሰዎች ውስጥ 3 ሰው ሞተዋል። ወደ 12 ሰው አካባቢ ሞተዋል። እስካሁን በምሽት አንድ ቤተሰብ ላይ ከተመቱ 3 ሰው ሞተ። አዳማ ሆስፒታል የገቡት አንዷ ህፃን ሪፈር ተብላለች፣ ወደ ወላይታ ትላንትና ሄዳለች። አንደኛው ሞተዋል። ትላንትና ነው የተቀበረው። አዳማ ከገቡ ሰዎች ውስጥ ራ የቤቱ አባወራ ሞተዋል። ትላንት ተቀበረ እሱ። ያው የነዛም የመዳን ፕሮባብሊቲ እስከዚህም ነው። አሁን ሪፈርም የተባለው ለአጥንት ህክምና ወላይታ ገብታለች። ትላንትና ሁለቱ አሉ እዛው አዳማ ላይ፣ አንድ እናትና አንድ ህፃን ደግሞ አሉ እዛው የሚታከሙ።
አቶ ንጉሴ እንዳስታወቁት ካለፈው መስከረም ወር አጋማሽ አንስቶ ከማረቆ ብሔረሰብ ወገን ብቻ የተገደሉት ሰዎች ቁጥር 12 ደርሷል። በማረቆ በኩል የሰው ነፍስ በማጥፋትና ንብረት በማውደም የተጠረጠሩ ግለሰቦች እንደተያዙም ተናግሯል። ቁጥሩን በውል ባያውቁትም ከመስቃን ቤተ ጉራጌ በኩልም የተጠረጠሩ ሰዎች በክልሉ ጥምር ኮማንድ ፖስት በቁጥጥር ስር እየዋሉ እንደሆነ አቶ ንጉሰ ጠቁመዋል።
በተወሰነ መልኩ በሁለቱም በኩል እየተያዘ ነው። ጋር ተጠርጣሪ 1-6 ሰው ተይዘዋል። በዛ በኩል ስንት ሰው እንደተያዘ አላወቅኩም። በሁለቱም በኩል ተጠርጣሪ ናቸው ተብሎ የተያዙ አሉ። ያው ጸጥታ አካል ነው እየያዛቸው ያለ። ልዩ ወረዳ ፖሊስና መከላከያ አድማ በታኝም አለ። እሱ ተቀናጅተው ነው እየሰሩ ያለ።
የአሜሪካ ድምፅ ከመስቃን ወረዳ አስተዳደር በኩል ግጭቱ ስላደረሰው ጉዳትና ስለተያዙ ተጠርጣሪዎች ለማጣራት ያደረገው ጥረት የወረዳው አስተዳዳሪ ስልካቸውን ስለማያነሱ አልተሳካም። ይሁን እንጂ ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱትና አስተያየታቸውን ለአሜሪካ ድምፅ የሰጡት የመስቃን ወረዳ ነዋሪም የመከላከያ ሰራዊት አባላት ይገኙበታል ያሉት ጥምር የጸጥታ ኃይል አካባቢውን እንደተቆጣጠረ ገልጿል። በዚህም ካለፈው ሳምንት ጀምሮ አካባቢው እንደተረጋጋና ሁከቱም እንደቆመ ተናግሯል። ከመስቃን ቤተ ጉራጌ በኩል በቁጥጥር ስር የዋሉ የወንጀሉ ተጠርጣሪ ግለሰቦች መኖራቸው እንደሚያውቁ እኙ አስተያየት ሰጪ አክለው ጠቁመዋል።
አሁን አንጻራዊ ሰላም አለ። አሁን በሁለቱ ወገን እያሰሩ ነው። ግን ዋና ጽንፈኛው አልታሰረም። በተለይ ወጣቱም፣ ሽማግሌውም፣ ሴቱም፣ መንግስት ሰራተኛውም ሁሉም ተዋይቷል አዋይቷል። ህዝቡ ጋር አይደለም ላይ ነው ችግሩ ያለው ብሎ ሁሉም በዚህ ልክ ነው ተነጋገረው። በስም ጠቅሰን ነግረናቸዋል። በስም ጠቅሰን ይታወቃል። ሁለቱም ህዝብ ደግሞ ያውቃቸዋል። የሚገርም ተገኙበት ሰፈርም ሄዱ ያጡትም አለ፣ ደበቀም አለ፣ ያልተገኘም አለ እና እየፈለጉ ነው። እንደ ምስራቅ መስቃን ወደ 9 ነው ምናምን አለ።
በመስቃን ወረዳ አስተዳደር ውስጥ የማረቆ ብሔረሰብ ተወላጆች ንብረት የሆኑ ሰማይና መኖሪያ ቤቶች እንደተቃጠሉና ነዋሪዎቹም ጥቃቱን በመስጋት ወደ ቆሸ ከተማ እንደሸሹ አስተዳዳሪው ጠቅሰው እስካሁን እንዳልተመለሱም ገልጿል። በማረቆ ልዩ ወረዳና በመስቃን ቤተ ጉራጌ መካከል ያለው ግጭት መነሻው ሁለቱ አካባቢዎች በይገባኛል የሚወዛገቡባቸው 9 ቀበሌዎችን ልባት አለማግኘቱና የማንነት ጥያቄ አለመመለሱ እንደሆነ ነዋሪዎች ይናገራሉ። የመስቃን ቤተ ጉራጌና የማረቆ ብሔረሰብ አባላት እንዲሁም የየአካባቢዎቹ ነዋሪዎች ለጉዳቱ አንደኛው ሌላኛውን ወገን ጥፋተኛ በማድረግ እርስ በርስ ሲወቃቀሱ ቆይቷል። ይህም ሆኖ የሁለቱም ብሔረሰቦች አባላት መንግስት ለማንነትና ለባለቤት ጥያቄዎች አፋጣኝና ተገቢ ምላሽ አለመስጠቱ ግጭቱን እንዳባባሰው ይስማማሉ። የመስቃን ወረዳ ነዋሪው በመንግስት ቸልተኝነት የተነሳ በሰው ህይወትና በንብረት ላይ ከፍተኛ ጉዳት እየደረሰ እንዳለ ጠቅሰው ባለስልጣናቱን ተጠያቂ አድርገዋል።
ህዝቡ ካኮ ምንም ችግር የለም። ይገርማል። ምስኪን ህዝብ እኮ ነው ያለው። ተቻችሎ የኖረ መቻ በጋ ብቻ የተሳሰረ ዘመድ ያልሆነ ሰው የለም። ምንም ህዝቡ ጋር አንድም ነገር የለም። በቃ የሚያበጣብጡት ባለስልጣን ናቸው። የሚገርም በመድረክም በተለያየ መድረክም አስተን ነግረናቸዋል። እንወስዳለን ነው የሚሉት፣ ግን እስካሁን በእነሱ ላይ ያመጡት ነገር የለም።
በተመሳሳይ የደህንነት ስጋት ስማቸውን ያልጠቀሱት አስተያየት ሰጪ ከማረቆ ወረዳም ዋነኛ የግጭቱ ጠንሳሾች አልተያዙም ብሏል።
በተቀናጀ መልኩ ስለሚሰራ የላይኛውም የታችኛውም ጉራጌ አንድ ላይ ሆኖ ሁለቱ ዞን ነው እየሰራ ያለው። ስለዚህ ማሻሻያ ሞልቷቸዋል። ቀበሌ ወይም ደግሞ ከወረዳ መዋቅር እስከ ፌደራል ድረስ ያሉት ስለሚሰሩ አልተያዙም። ወንጀሉን የጠነሰሱ ሰዎች ግን ተይዘዋል። ስልጣን ተሰጥቷቸው ተይዘዋል። ወንጀል ያቀናብሩ የነበሩ ሰዎች፣ በኋላ ያሳጥቁ የነበሩ ሰዎች ናቸው የሚባሉት ተይዘዋል። አልተያዙም። መዓት ሰዎች አሉ፣ ግን በዋናነት የታጠቁትም የተወሰነ ታጥቀው ሰውን ይገሉ የነበሩ ሰዎችም አንዳንድ የተያዙ አሉ። እንደገና የህግ አስከባሪው መከላከያም ሲገባ ተመልሰው ወደ ቀቤና ዝባሩ ወደ ምዕራብ አቅጣጫ
በቅርቡ በተመሰረተው የማዕከላዊ ኢትዮጵያ ክልል ስር በሚትገኘው ምስራቅ ጉራጌ ዞን በመስቃን ወረዳና በማረቆ ልዩ ወረዳ ነዋሪዎች መካከል ዲዳ በተባለች ቀበሌም ባለፈው መስከረም 16 ቀን 2016 ዓ.ም በድጋሚ ደም አፋሳሽ ግጭት ተቀስቅሶ 6 ሰዎች እንደተገደሉ፣ ሰማይና መኖሪያ ቤቶች እንደተቃጠሉና 2000 የሚደርሱ ሰዎች እንደተፈናቀሉ የአካባቢውን ነዋሪዎች ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ባይደን እስራኤልን ሊጎበኙ ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የእስራኤል ኃይሎች በሙሉ ጋዛ ላይ ያደርጉታል ተብሎ የሚጠበቀውን የምድር ወረራ ከመጀመራቸው በፊት ሰብአዊ ቀውሱ ወዳየለበት የጋዛ ሰርጥ ነገ ረቡዕ ይጓዛሉ። የቪኦኤው ማይክ ብራውን ያጠናቀረውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል።
ፕሬዚደንት ባይደን የሚደርሱት እስራኤል ኃይሎች በጋዛ ድንበር አቅራቢያ በተዘጋጁበት ወቅት ነው። እስካሁን ከ1400 በላይ እስራኤላውያንና 2800 ፍልስጤማውያን በጦርነቱ ተገድለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሰኞ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር 7 ሰዓት ተኩል የፈጀውን ረዥሙን ስብሰባቸውን ካጠናቀቁ በኋላ ስለ ባይደን ጉዞ ተናግረዋል።
He's coming here at a critical moment for Israel, for the region and for the world. And he's coming here to do the following.
First, እሳቸው ወዲህ የሚመጡት ለእስራኤል ለአካባቢውና ለዓለም እጅግ ወሳኝ በሆነ ወቅት ላይ ነው። እዚህ የሚመጡትም የሚከተሉትን ለማድረግ ነው። አንደኛ ዩናይትድ ስቴትስ ለእስራኤል ያላትን አጋርነት በድጋሚ የምታረጋግጥበትና ለእስራኤል ደህንነት መጠበቅ የተነከረ ቁርኝታችንን ለማረጋገጥ ነው። ሁለተኛ ይህን የቀውስ አጋጣሚ ተጠቅመው እስራኤልን ለማጥቃት ለሚያስቡ ወገኖች መንግስታት ወይም መንግስታዊ ያልሆኑ አካላት በማያሻማ ሁኔታ ግልጽ መልእክታቸውን ያሰምሩበታል፣ አታድርጉት የሚል። ለዚህም 2 የአውሮፕላን ተሸካሚ ምድቦችና ሌሎች ወታደራዊ መሳሪያዎችን ወደ ቀጠናው አሰማርተዋል።
ብሊንከን ባይደን እስራኤል እንዴት አድርጋ ሰላማዊ ሰዎችን ጉዳት በመቀነስ ወደ ጋዛ ለሰላማዊ ሰዎች የሚሰጡ ሰብአዊ እርዳታዎች እንዲገቡ የምታስችልበትና ሐማስን በማይጠቅም መልኩ ዘመቻዎቿን እንደምታካሂድ ከኔታንያሁ ይሰማሉ ብለዋል። የዩናይትድ ስቴትስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ ለጋዜጠኞች በሰጡት መግለጫ ባይደን በቴል አቪቭ ቆይታ ካደረጉ በኋላ ወደ ዮርዳኖስ በማምራት ከንጉስ አብደላ ከግብጽና ፍልስጤም ፕሬዝደንቶች ጋር እንደሚወያዩ ተናግረዋል።
በሌላ በኩል የቻይናው ልዑክ ወደ ሩቅ ወደ መካከለኛው ምስራቅ ያመራሉ። በእስራኤልና በሐማስ መካከል የተኩስ ማቆም እንዲደረግ ለማመቻቸት ቻይና ልዑካን ወደ መካከለኛው ምስራቅ ልትሰድ እንደሆነ ተነግሯል። የአሜሪካ ድምጽ የውጭ ጉዳይ ሚኒስቴር ቢሮ ዘጋቢ ናይክ ቺንጌላ ካውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ሐማስ በጠባቡ የፍልስጤም ግዛት ስር በምትገኘው ሰርጥ ላይ ያለውን ቁጥጥር ለማጥፋት የተነሳችው እስራኤል ትናንት ሰኞ ተከታታይ የአየር ጥቃት በጋዛ ላይ ስትፈጽም ውላለች። ድብደባው እየተካሄደ ያለው በሌላ ወገን በጋዛ ለሚገኙ ሲቪሎች ሰብአዊ እርዳታ ለማድረስ ዲፕሎማሲያዊ ጥረት በሚደረግበት ወቅት ነው። በመካከለኛው ምስራቅ ከሚገኙ ሀገራት መሪዎች ጋር ሰሞኑን ከተነጋገሩ በኋላ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ወደ እስራኤል በመመለስ ከአገሪቱ ባለሥልጣናት ጋር ተወያይተዋል።
ዩናይትድ ስቴትስ እና እስራኤል ሃቭ አግሪድ ቱ ዲቨሎፕ አ ፕላን ዛት ዊል ኢነብል ሂውማኒታሪያን ኤድ ፍሮም ዶነር ኔሽንስ።
ዩናይትድ ስቴትስ እና እስራኤል የሰብአዊ እርዳታ ወደ ጋዛ ገብቶ ለሲቪሎች ብቻ እንዲደርስ ተስማምተዋል። በተጨማሪም ሲቪሎች ደህንነታቸው በተጠበቀ ቦታ እንዲቆዩ ተስማምተዋል። እርዳታ ወደ ጋዛ በተቻለ ፍጥነት መግባቱ እጅግ አስፈላጊ ነው።
ቻይና በበኩሏ ልዩ ልዑኳን ወደ ቀጠናው ለመላክ ተዘጋጅታለች። ይህም በሐማስና በእስራኤል መካከል የተኩስ ማቆም ለማድረግ በሚደረገው ጥረት ውስጥ ይበልጥ ተሳትፎ ለማድረግ ያላትን ፍላጎት ያሳያል ተብሏል። ባለፈው ቅዳሜ ብሊንከን ከቻይናው የውጭ ጉዳይ ሚኒስትር ዋንግ ዪ ጋር ተነጋግረው ነበር። ዋንግ ዪ በሚቀጥለው ወር ዋሽንግተንን እንደሚጎበኙ ይጠበቃል። የቻይናው የውጭ ጉዳይ ሚኒስትር ባለፈው እሁድ ከኢራኑ አቻቸው ጋር ተነጋግረው ነበር። በሐማስና በእስራኤል መካከል ያለውን ግጭት ኢራን እና ሌሎችም ሀገራትም ለራሳቸው መጠቀሚያ እንዳያደርጉት አሜሪካ አስጠንቅቃለች። አሜሪካ በተጨማሪም ሀገራት ወይም ቡድኖች በግጭቱ ጣልቃ በመግባት እስራኤልን እንዳያጠቁና ግጭቱ እንዳይስፋፋ ቻይና በመካከለኛው ምስራቅ ያላትን ተጽዕኖ እንድትጠቀም ጠይቃለች። ቻይና ከኢራን ጋር ሞቅ ያለ ግንኙነቷን እንደጠበቀች ነው። ባለፈው መጋቢት ቻይና በኢራንና በሳዑዲ አረቢያ መካከል ግንኙነት እንዲሻሻል አድርጋለች። ዳንኤል ኩርትዘር ከዚህ በፊት በእስራኤል የአሜሪካ አምባሳደር በመሆን ለአራት ዓመታት አገልግለዋል። ከቪኦኤ የማንዳሪን አገልግሎት ጋር ባደረጉት ቃለ ምልልስ ይህን ብለዋል።
ቻይናዎቹ ይህንን ማድረግ የቻሉት ከሁለቱም ወገኖች ጋር ግንኙነት ስላላቸው ነው። ቻይና ትልቅ የሆነ የኢኮኖሚና የተፈጥሮ ሀብት መሻት አላት። ከኢራን ጋር የረዥም ጊዜ የነዳጅ ኮንትራት አላት። የነዳጅ ኤክስፖርቷን ደህንነት ለማረጋገጥ የባህር ኃይሏን አሰማርታለች። በመሆኑም በዲፕሎማሲ፣ በኢኮኖሚና በወታደራዊ መስክ ቻይና ያላት ሚና እያደገ ነው።
ቻይና በእስራኤልና በፍልስጤማውያን መካከል ላለው ግጭት ዘላቂ መፍትሄ ታመጣ እንደው አንዳንድ የአሜሪካ ባለሥልጣናት ጥርጣሬ አላቸው። ምክንያታቸውም ኢራን የሐማስ ታሪካዊ ደጋፊ ነች የሚል ነው። ቻይና በደፈናው በሲቪሎች ላይ የሚደረግን ጥቃት ብታወግዝም ሐማስን ግን በቀጥታው አላወገዘችም። ኒኮላስ በርንስ በቻይና የአሜሪካ አምባሳደር ናቸው።
ሐማስ የሁለት አገራት መፍትሄ የሚለውን አይቀበልም። ሐማስ እስራኤልን እንደ አገር አይቀበልም። ሐማስ እስራኤልን እንደ አገርና እስራኤላውያንን በማጥፋት ያምናል። ቻይና እውነተኛ አሸማጋይ ትሆን እንደሁ የምናየው ይሆናል።
በዚህ ሳምንት ቻይና ዓለምን በመንገድና ተያያዥ መሠረተ ልማቶች ለማገናኘት ላቀደውና ቤልት ኤንድ ሮድ ኢኒሽቲቭ በሚል የወጠነችውን ፕሮጀክት በተመለከተ ጉባኤ ላይ ለመታደም የሚመጡ የ130 ሀገራት ባለሥልጣናትን ተቀብላ በማስተናገድ ላይ ነች። የሩሲያው ፕሬዚደንት ቭላዲሚር ፑቲንም እንደሚገኙ ይጠበቃል። ቤጂንግ ሩሲያና ዩክሬንንም ለመሸምገል ፈቃደኝነቷን አሳይታለች።
¶¶ ቻይና በላቲን አሜሪካ የምታሳርፈው አሻራ እየገዘፈ ነው። ከ20 በላይ የላቲን አሜሪካ ሀገሮች የንግድና የመሰረተ ልማት ግንባታ ፕሮጀክቶችን ጨምሮ በቻይናው ቤልት ኤንድ ሮድ ፕሮጀክት ላይ እየተሳተፉ ናቸው። የአሜሪካ ድምጿ ኤልዛቤት ሊ ዘገባ ቻይና በአካባቢው ኢኮኖሚ ላይ የምታደርገውን ተሳትፎና እንዲሁም የተንታኞችን እይታ ሀገራቱ የሚያገኙትን ጥቅም ጨምሮ እያሳደረች ያለችውን ተጽዕኖና ዩናይትድ ስቴትስን ሊያሳስብ ስለሚችለው ጉዳይ ይቃኛል። አሉላ ከበደ እንደሚከተለው አሰናድቶታል።
ከሃይድሮ ኤሌክትሪክ ኃይል ማመንጫዎች እስከ ወደቦች ግንባታ ድረስ ቻይና ላቲን አሜሪካ ላይ እያሳረፈች ያለችው አሻራ እያደገ መጥቷል።
እየታየ ያለው ግንኙነት እጅግ የገዘፈ ነው። እያደርም እያደገና እየጎለበተ የመጣ ነው።
ቤልት ኤንድ ሮድ በመባል በሚታወቀው ፕሮጀክቱ አማካኝነት ቻይና የመሰረተ ልማት ግንባታና የንግድ ልውውጧን ለማጠናከር በዓለም ዙሪያ ጠንካራ ግንኙነቶችን መስርታለች። ቤጂንግ ከላቲን አሜሪካ መሪዎች ጋር ያላትም ግንኙነት በአንጻሩ በከፍተኛ ደረጃ መጨመሩን ታዛቢዎች ያስረዳሉ። ለምሳሌ ሚሃል ፔሩ ውስጥ የተገነባው ቻይና ሰር እጅግ ግዙፍ ወደብና የተለያዩ ምርቶች እንዲሁም ሸቀጦች ፍሰት በመጨመር ላይ ነው።
Being a hub and being able to receive the world's largest fully loaded ships, it will be able to become
ብዙዎቹ የሚጎርፉበት መናኸሪያ በመሆን በዓለም ግዙፎቹን መርከቦችን ማስተናገድ በመቻሏ ወደ እስያ የመውጫ በርና ከደቡብ አሜሪካ ወደ እስያ የሚደረጉ እንቅስቃሴዎችም ዋነኛዋ ማለፊያ ትሆናለች።
ይሁንና ከቻይና ሰሩ ፕሮጀክቶች ሊገኝ የተጠበቀው የኢኮኖሚ ጥቅም ለአንዳንዶች ገና እውን አልሆነም። ኤኳዶር ውስጥ የሃይድሮኤሌክትሪክ ማመንጫው ከተሰራበት ስፍራ አቅራቢያ የሚኖሩትን ሉዊ ሄሬራን የመሳሰሉ ሰዎች ይህንን ስሜት እያንጸባረቁ ይገኛሉ።
የሃይድሮ ኤሌክትሪክ ፕሮጀክቱ ያን ልዩ ግንባታ ለማየት የሚመጡ ብዙ ሰዎችን በመሳብ ቱሪዝምን ለማስፋፋት የታለመ ነበር። ሆኖም ግን እንደታለመው አልሰመረም።
እንደ አውሮፓውያን የዘመን አቆጣጠር በ2022 የሃይድሮ ኤሌክትሪክ ማመንጫው ግንባታ ከተጠናቀቀ ከስድስት ዓመታት በኋላ ከኤሌክትሪክ ኃይል ማመንጫው የተለያዩ ክፍሎች ላይ ከ17,000 በላይ ስንጥቆች መታየታቸው ተዘግቧል። ሆኖም ከሶስተኛ ወገን የሆነ የጥራት መርማሪ ድርጅት ደህንነቱ የተጠበቀ ስለመሆኑ ማረጋገጫ ሰጥቷል ሲል የቻይና ኤምባሲ አስታውቋል። የመንግስቱ መገናኛ ብዙሃን እንደዘገቡት ይህን መሰሉ መሰናክሎች ቢኖሩም በዓለም የሁለተኛው ግዙፍ ኢኮኖሚ ባለቤት የሆነችው ቻይና ከላቲን አሜሪካ ሀገሮች ጋር መስራቷን ቀጥላለች። ዓላማዎቿም መልከ ብዙ ናቸው።
As part of its economic expansion, it needs a secure access to commodities, foodstuffs to feed one.
የምጣኔ ሀብቷን ለማስፋፋት ለያዘችው ጥረት የልዩ ልዩ ሸቀጦች አቅርቦት፣ የገበያና የቴክኖሎጂ ተደራሽነት እንዲሁም ቁጥር 1.4 ቢሊዮን የሚደርሰውን ህዝቧን ለመመገብ የሚያስችል የምግብ አቅርቦት ማረጋገጥ ያስፈልጋታል።
ቻይና ላቲን አሜሪካ በብዛት ያለው ነዳጅና ከካርቦን ነጻ ለሆኑ ቴክኖሎጂዎች ግንባታ የሚውል እንደ ሊቲየም የመሳሰሉ ማዕድናት አቅርቦት ያስፈልጓታል። ቺሊ፣ ቦሊቪያና አርጀንቲና ያሉበት የሊቲየም ትሪያንግል የተባለው አካባቢ 68% የዓለም የሊቲየም ክምችት ይዟል። ለዚህም ነው መንግስታዊ የቻይና ተቋማት ነጭ ወርቅ እየተባለ የሚጠራውን ይህን ማዕድን በማውጣቱ ስራ በልዩ ትኩረት የተሰማሩት።
Chinese SOEs and others have taken the lead and again they've done so in a relatively intelligent instrumental fashion while at the same time
መንግስታዊው የቻይና ተቋማትና ሌሎች የተቀረውን በግንባር ቀደምትነት ሲመሩ ቆይተዋል። እናም ብልሃት በተመላበት አሰራርና ዘዴ ነው ያሳኩት። በአንጻሩ ዩናይትድ ስቴትስን ጨምሮ በምዕራቡ ዓለም ከግሉ የንግድ ዘርፍ ጋር ስራዎችን ለመስራት የታለሙ ፖሊሲዎቻቸውን ስራ ላይ ለማዋል የሞከሩት ረገብ ባለ መንገድ ነው።
ተንታኞች እንደሚሉት ዩናይትድ ስቴትስ ክልሉን አስመልክቶ የምታቀርበው ትረካ በአብዛኛው በአደንዛዥ እጽና በስደተኞች ጉዳይ ላይ ያተኮረ ሲሆን፣ ቻይና በበኩሏ ላቲን አሜሪካን የእድገት እድል እንዳለበት ስፍራ አድርጋ ነው የምታየው። ላቲን አሜሪካውያኑም ቢሆኑ ራሳቸውን እንደዚያ ነው የሚያዩት።
They don't want to be seen as a source of problems. They want to be seen as a source of opportunities. They see themselves as a source of opportunities, right?
የችግሩ ምንጭ ሆነው መታየት አይፈልጉም። ይልቁንም እንደ እድል ፈጣሪ ሆነው መታየት ነው የሚሹት። ራሳቸውን እንደ እድል አመንጭ አድርገው ነው የሚመለከቱት አይደል? ስለሆነም ያ ነው ዩናይትድ ስቴትስ እስካሁን ያላደረገችው። ያን በማድረግም ተጠቃሚ ስለመሆኗ በእርግጠኝነት መናገር እንችላለን።
የላቲን አሜሪካ ሀገሮች በንግድ በዲፕሎማሲና በብዙ ቢሊዮን ዶላሮች የሚሰላው እዳቸው ይበልጡን በቻይና ላይ ጥገኛ እየሆኑ በመጡ ቁጥር ቀጠናው ከምዕራቡ ዓለም ዲሞክራሲ በእጅጉ የተለየ ወደ ሆነው ወደ ቻይና የዓለም እይታ ሊያቀና ይችላል የሚል ግምት አሳድሯል።
በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት ዘገባዎቻችን ነው። ለምሽቱ የያዝነው የመጀመሪያው ምዕራፍ ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ እንሻገራለን። ለሐማስ ጥቃት ሰለባዎች በኢትዮጵያ የእስራኤል ኤምባሲ የመታሰቢያ ስነ ስርዓት ተካሂዷል። የሁለተኛው ምዕራፍ የመጀመሪያው ዘገባ በዚህ ዙሪያ ያተኩራል። በኤምባሲው የመታሰቢያ ዝግጅት ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ተወካዮች፣ ቤተ እስራኤላውያንና ልዩ ልዩ ተጋባዦችም ተገኝተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ አምባሳደር እሸቴ ጥላሁን በተፈጠረው አሰቃቂ አደጋ የተሰማንን ጥልቅ ሐዘን እገልጻለሁ ሲሉ ተናግረዋል። እስራኤልና ኢትዮጵያ መንፈሳዊ ትስስር እንዳላቸው የጠቀሱት አምባሳደሩ የደረሰው ሐዘን የሁላችንም ነው ሲሉም አክለዋል። አስተያየታቸውን የሰጡን ቤተ እስራኤላውያንም በሃይማኖታዊ በዓል ወቅት በተፈጸመው ድንገተኛ የሐማስ ጥቃት የደረሰው ሞትና ጉዳት እጅግ እንዳሳዘናቸው ገልጸዋል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ሐዘናቸውን የገለጹ አካላትንም አመስግነዋል። ኬኔዲ አባተ ዝርዝር አለው።
በሐማስ ድንገተኛ ጥቃት የተገደሉ ሰዎችን ለማሰብ በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ በተካሄደው የመታሰቢያ ስነ ስርዓት ላይ የተገኙ ታዳሚያን የአበባ ጉንጉን በማስቀመጥና ሻማ በማብራት ሐዘናቸውን ገልጸዋል። በመታሰቢያ ዝግጅቱ ላይ ከታደሙት መካከል የሆኑት የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ አምባሳደር እሸቴ ጥላሁን የሐዘን መልእክት አስተላልፈዋል።
በኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር እና እዚህ አብረኝ ባሉ ባልደረቦቼ ስም የደረሰው አሰቃቂ አደጋ በማንኛውም የሰው ልጅ ላይ ደግሞ መፈጸም የሌለበት ድርጊት የተሰማንን ጥልቅ ሐዘን ለማስተላለፍ እወዳለሁ። እስራኤል እና ኢትዮጵያ ሁላችሁም እንደምታውቁት በደም በስጋ የተሳሰር መንፈሳዊ ትስስር ያለን ነው። በዚህም የተነሳ የደረሰው ሐዘን ለሁላችንም ሐዘን መሆኑ ይህ መከራ የሚያበቃበት ዘመን እንዲመጣ በተለይ በሲቪሊያን ሰዎች ላይ በዚህ መልክ የሚደርሰው መቋጫ እንዲያገኝ እንጸልያለን። ህዝቦች ሁሉ በሰላም አብረው ተፈቃቅረው ጎን ለጎን በሰላም የሚኖሩበት ጊዜ እንመኛለን። እስራኤል እና የፍልስጤም ህዝቦች ሰዎች ናቸው። እግዚአብሔር ምሕረት እንዲያመጣ ይሄ ነገር ሁለተኛ እንዳይፈጸም ምኞታችን ነው፣ ጸሎታችን ነው። እግዚአብሔር ከተጎዱት ጎን ይቁምልን፣ ያበርታቸው፣ ህይወታቸውን የሚያጡትን ምሕረቱን ይላክላቸው።
የኢትዮጵያ መንግስት በጥቃቱ ለደረሰው ጉዳት በይፋ ሐዘኑን ሲገልጽ የአሁኑ ለመጀመሪያ ጊዜ ነው። በዚህ ስነ ስርዓት ላይ ከተገኙ ቤተ እስራኤላውያን መካከል አቶ በላይነት አዘብኩ በተፈጸመው ጥቃት የተሰማቸውን ገልጸዋል።
ምንም አይነት ታጣቂ ያልሆኑ ራሳቸውን መከላከል በማይችሉበት ሁኔታ ንጹሃን ዜጎች ላይ የተደረገው ጭፍጨፋ በጣም ነው ያሳዘነ።
የእስራኤል ኤምባሲ ሰራተኛ የሆኑት ቴዲ ፈቀደ የተባሉ ሌላ ቤተ እስራኤላዊ ደግሞ
ሐዘኑ በጣም ከፍተኛ ነው፣ ደጋግመን እናሳስባለን።
ከተለያዩ የወንጌል አማኝ ቤተ እምነቶች የተገኙ የሃይማኖት መሪዎችም ሐማስ በእስራኤል የፈጸመውን ጥቃት እንደሚያወግዙ ተናግረዋል። በሐማስ ድንገተኛ ጥቃት ከ1400 በላይ ሰዎች የተገደሉ ሲሆን ይህን ተከትሎ እስራኤል መጠነ ሰፊ የአጸፋ ጥቃት እየፈጸመች ትገኛለች። በዚህም ቢያንስ 3000 ሰዎች መገደላቸው ተነግሯል። እስራኤል በሰሜን ጋዛ የሚገኙ 1.1 ሚሊዮን የሚሆኑ ፍልስጤማውያን ወደ ደቡባዊ ጋዛ ክፍል እንዲዛወሩ ካሳሰበች በኋላ በኋላ በመቶ ሺዎች የሚቆጠሩ መዛወራቸውም ታውቋል። ይህም በከበባ ውስጥ በሚገኘው ጋዛ ያለውን ቀውስ እያባባሰው ነው። ሰብአዊ ቀውሱን ለመቀነስ እስራኤል በደቡባዊ ጋዛ ሰብአዊ እርዳታ እንዲገባ ፈቃድ እንደምትሰጥ ዛሬ በብሔራዊ ደህንነት መስሪያ ቤቷ በኩል አስታውቃለች። ሆኖም ሐማስ ጣልቃ የሚገባ ከሆነ እርዳታው ይቆማል ሲሉ የሀገሪቱ ብሔራዊ ደህንነት መስሪያ ቤት አማካሪ ዛቺ ሀነግቢ አስጠንቅቀዋል። በዛሬው የአዲስ አበባው የመታሰቢያ ዝግጅት ላይ ኢትዮጵያና እስራኤል የቆየ ግንኙነት እንዳላቸው ያወሱት በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ሀዘናቸውን ለተካፈሉ ኢትዮጵያውያን ምስጋና አቅርበዋል።
እናንተ የተከበራችሁ የእስራኤል ወዳጆች ሆናችሁ ከዚህ ከኛ ጋር ዛሬ አብራችሁ መጥታችሁ ያለውን ከአሁን በፊትም ሰምታችሁትም አይታችሁትም ሊሆን ይችላል። ነገር ግን ከእስራኤል ኤምባሲ ከእስራኤል ጋር መጥታችሁ ከኛ ጋር ስትቆሙ ይህንን ማንኛውም ሰው የሆነ የሚያወግዘውን አብራችሁ ስታወግዙ እኛ እኔ በእስራኤል ሕዝብ ስም በእስራኤል ሀገር ሕዝብ እናንተን በጣም አመሰግናለሁ።
የሐማስ ጥቃት ሰለባዎችን ለማሰብ በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም ተደርጓል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በሐማስ ጥቃት የተገደለችው የትውልደ ኢትዮጵያዊት ቀብር ተፈጸመ። ትውልደ ኢትዮጵያዊቷ ቤተ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ.ም ማለዳ በእስራኤል ላይ በሰነዘሩት ድንገተኛ ጥቃት እንደተገደለች ቤተሰቦቿ ለአሜሪካ ድምጽ አስታውቀዋል። ሥርዓተ ቀብሯን ባለፈው እሁድ መከናወኑ ተገልጿል። መረጃዎች አሁንም ድረስ እየተጣሩ ቢሆንም ከወይዘሮ ኤድና በተጨማሪም ወደ 7 የሚደርሱ ቤተ እስራኤላውያን ይቅርታ ቤተ እስራኤላውያን በጥቃቱ እንደተገደሉና ከባድ የአካል ጉዳት የደረሰባቸውም እንዳሉ የሟቿ አጎት ለአሜሪካ ድምጽ ተናግሯል። አስማማው አየነው ተከታዩን ዘገባ አጠናቅሯል።
ትውልደ ኢትዮጵያዊ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ.ም በእስራኤል ላይ ባደረሱት ድንገተኛ ጥቃት ከተገደሉ ቤተ እስራኤላውያን መካከል ናት። ታዳጊውና ወደ እስራኤል የመጣችው ኤድና መልካሙ በደቡባዊ እስራኤል ከጋዛ በቅርብ ርቀት በምትገኘው ኦፋቂም ከተማ ከቤተሰቦቿ ጋር ትኖር እንደነበረ አጎቷ አቶ ለማ ልጅሻ ለአሜሪካ ድምፅ ተናግረዋል። በወቅቱም ከስራ ቦታ ወደ ቤቷ እየተመለሰች ባለችበት ወቅት መገደሏን አቶ ለማ ተናግረዋል።
ሽፍቷን ጨርሳ ስትመለስ ያው መንገድ በገጠሟቸው ተኩስ ውስጥ እሷን ብቻ ሳይሆን በርከት ያሉ ሰዎች ከወፋቂም በገደሉበት ወቅት ነበር የተጎዳች። እንግዲህ ያወቅነው ቅዳሜ ጠዋት በሚሳይል መተኮስ ጀመሩ። ሁለት ጊዜ እንደሚተኮሱ በግርም እንደገና ወደ እስከተላዩ ድረስ መተኮስ ጀመሩ እንትኖችን። ስለዚህ ወዲያውኑ እንደገቡ ታወቀ። አንዳንድ የህብረት ስራ ከተማ ማህበሮች እና ከተማዎች እንደተጠቁና ወሬ ተጀመረ። ከዛ በኋላ ወዲያውኑ እኛ ደግሞ ከቤት ስዘገይ እናቷ ደውላ አይ ልጄ ዘገየች ብላ ተደውልኛለች። አይዞሽ እንግዲህ ወይ ተምንጋል ተዘግቶባት ይሆናል ምናምን እያለ እያረጋጋን ቆየን። ከዛ በኋላ መኪናዋም ተመቶ አገኘነ። ከተወሰነ አን ሙሉ ቀን አላወቅንም፣ ግን ከሁኔታው መረዳት ጀምርነበት የጤና እንዳልሆነ። ትልቁ ስጋታችን የነበረ እስከነ መኪናዋ ምናልባት በህይወትን ወሰዷት የሚል ነበር። ስለዚህ በመነገታው እሁድ ጠዋት ከሰፈሩ አካባቢ ልትደርስ ስትል መኪናው ተገኘ። በብዙ ጥይት ተመቶ በቃ አወቅነ እንዳልወሰዷት እና ማክሲሙም ቆስላ ትኖራለች የሚል ትልቅ ተስፋ አድርገን ነበር። ከዛ በኋላ ደግሞ ሁለት ሶስት ቀን እያየ ነው ስንሄድ እሱ ሳይሆን ቀረ። ከዛ በኋላ ለእናቲቱ ገና እያጣራነ ነው፣ ሆስፒታል እየፈለግናት ነው እያለ ቤተሰብ አቆየ ነው። እንግዲህ ከሰባት ቀን ጀምሮ ቅዳሜ ጀምሮ እስከ እሑድ አሁን ቅርብ ባለፈው እሑድ ብቻ ነው የተረከብ ነው።
በ44 ዓመቷ ህይወቷ ያለፈው ወይዘሮ ኤድና መልካሙ የሶስት ልጆች እናት እንደነበረችም ቤተሰቦቿ ገልጸዋል። ቤተሰቦቿን ለማስተዳደርም የግል የንግድ ስራዎችን ጨምሮ በልዩ ልዩ ስራዎች ላይ ተሰማርታ እንደነበር የሚናገሩት አቶ ለማ ልጅሻል ሀዘኑም የበረታ ነው ይላሉ።
እናቷ ብቻ ሳይሆን አካባቢ ወንድሞቿ፣ ቤተሰቦቿና ሁላችን ቤተሰብ ብቻ ሳይሆን በኤድና የማያዝን ሰው የለም። ልጅቷ ላይ የተለየ ባህሪ ነው የነበራት። ለወላጆቿ፣ ለወንድሞቿ፣ ለእህቶቿ፣ ለቤተሰቦቿ ብቻ ሳይሆን ለአካባቢዋና ላሳደጋት ህዝብ ከፍተኛ ትህትና ያላትና መተባበርና መርዳት ጥሩ እናት፣ የሶስት ልጆች እናት፣ ጥሩ እናት፣ ጥሩ ሚስት ለባሏ። በዚህ ባጭሩ ቀረሽ እንጂ በጣም የተለየሽ ልጅ ነበረች። ከቤተሰቧ እዚህ ተምራ ሀይ ስኩል ትምህርቷን አጠናቃ በተለያዩ ኮስሜቲክ ስራዎች፣ የንግድ ስራዎች እንዲሁ ደግሞ በተጨማሪ ከተወሰነ አንድ ድርጅት በአካል ችግር ያለባቸው ልጆች ድርጅት ውስጥ ነበር የምትሰራ እና ሌሊት ከዛ ትሰራለች፣ ቀን የግል ድርጅቷን እንትን ትላለች። ለዛም ነው ከመሀል ሀገር ለቃ ወፋቂን ቤት ገዝታ ቤተሰቦቿን አደራጅታ ልጆቿን ቆንጆ ትምህርት እያስተማረች በሩጫ በነበረችበት ነው እና ልጅቷ በባህሪዋ የስራ ሰው በፈለከው ስትገልጻት የተለየች ነበረች።
ስርዓተ ቀብሯ ባለፈው እሁድ መከናወን የገለጹት አቶ ለማ በወቅቱም ከስራ ቦታ ስትወጣ በድንገተኛ ጥቃቱ ልጆቿ እንዳይጎዱ ለመጠበቅ ስትል ራሷን አደጋ ውስጥ ስለመጣሏም የስራ ባልደረቦቿ በቀብሯ ወቅት መናገራቸውን ገልጸዋል።
ስራ እንዳደረች ተኩስ ሲተኩስ ሚሳይል መተኮስ ሲጀምሩ ደየቤቱ የሚተኩሱት የለ አሁን ቸኩላ ትወጣለች። እንዲያውም ከቀብሩ ሲናገር የስራ አስኪያጁ የምትሰራበት ቦታ ተያቲጅ እንዳ እየተባለች ነው ልጆች ብላ ኖሩ ታይወጣች ትንሽ እኮ 5 ደቂቃ ብትቆይ ሊያመልጣት ይችል ነበር። አሁን ከምትሰራበት ስራና ወደ ቤቷ የ10 ደቂቃ ድራይቭ ነው። አሁን ደንግጣ ወጣ ስትሄድ ቀጥታ መንገድ ላይ ተኮሱበት ከነበረ ሄዳ ትገባለች። አንድ ሰው ይነግረኛል፣ አንዲት ልጅ በኋላዋ ነበረች ስታይ ተኩሱ ተመልሳ አምልጣለች። ሌላ እሷ ሄዳ ቀጥታ ከዛች አካባቢ ከነበሩ ሰዎች ወደ 7-8 ሰዎች ነው የገደሉ፣ ውጭ ቁጭ ያሉትን የሚያልፉትን። አሁን እዛው ላይ ነው ሄዳ የተኩሱበት ከነበረ ቦታ ማለፊያዋ ነው፣ እዛው ላይ ነው ሄዳ የገባች እና ትንሽ ከስራዋ እኳ 1-5 ደቂቃ ምናልባት ብትቆይ ኑሮ ታልፈው ነበር ተብሎ ይታሰባል። ወዲያው ተኩስ ሰማይ ሚሳይል ሲሰዱ ወደ ከተሞች ልጆች የቤት ናቸው ብላ ቸኩላ ነው የወጣች።
መረጃዎች እስካሁን እየተጣሩ ቢሆንም ከወይዘሮ ኤድና በተጨማሪ ወደ 7 የሚጠጉ ሌሎች ቤተ እስራኤላውያን በጥቃቱ መገደላቸውንና ከባድ የአካል ጉዳት የደረሰባቸውም እንዳሉ አቶ ለማ ተናግረዋል። የአሜሪካ ድምፅም ባለፈው ሳምንት በዚህ ጥቃት ልጃቸው የተገደለባቸውን ቤተ እስራኤላዊ የተመለከተ ዘገባ ማድረሱም የሚታወስ ነው። 10ኛ ቀኑን የያዘው የእስራኤልና የሐማስ ግጭት አሁንም መቀጠሉ የተገለጸ ሲሆን ዛሬ ከሐማስ በኩል የሚተኮሱ ሮኬቶች ከዚህ ቀደም ከነበረው እየቀነሱ መምጣታቸውን አቶ ለማ ልጅሻ ለአሜሪካ ድምፅ ተናግረዋል።
ሮኬቶች እስከ ትላንትና ትንሽ በርታ አድርገው ሲተኩሱ ነው፣ አሁን ግን እንደ መቀዝቀዝ ብሏል። ግን ውጊያው ቀጥሏል። መከላከያ ሰራዊቱ ገብቷል፣ ወደ ጋዛ ከቦ ነው ያለ። በአየር ከፍተኛ ጥቃት እየደረሰ ነው። ምክንያቱም መንግስት ካቢኔው የወሰነው እንግዲህ ከሀማስ ጋር በህይወት ማስቀረት ማለት እንደገና 5-6 ዓመት ወይ በየአመቱ አደጋ ስለሆነ ለህዝቡ የመጨረሻው ኦፕሬሽን ነው። ሀማስ በጠቅላላ እስራኤልን ሊያሰጋ በማይችልበት ሁኔታ ወይም ወታደራዊ ቤዙ ጠፍቶ የፖለቲካ ባህሪውም ጠፍቶ ጠቅላላ ሀማስ የሚባለውን በእስራኤል እንግዲህ እጁ ሊሰነዝር በማይችልበትና አስጊ በማይሆንበት ምክንያት ለመፈጸም በአጠቃላይ ለመደምሰስ የተዘጋጀ ኦፕሬሽን ነው። ከፍተኛ የሆነ ውጊያ አለ፣ እንትን አለ፣ የአየር ጊዜው ላይ አየር ድብደባ ነው ያለ። አካባቢው ግን በወታደር በታንኮች ተከቧል። ጋዛ
በሐማስ ታጣቂዎች ድንገተኛ ጥቃት 1300 ዜጎቿና የውጭ ሀገራት ዜጎች መገደላቸውን ተከትሎ እስራኤል ባጸፈው ባደረገችው በመቶ የሚቆጠሩ የአየር ድብደባዎች ከ2800 በላይ ፍልስጤማውያን ሕይወታቸውን አጥተዋል። እስራኤል ጋዛንም ዙሪያ መለስ በመክበብ የተቀናጀ የእግረኛ ውጊያ ለማካሄድ በሚሊዮን የሚቆጠሩ ነዋሪዎች ከሰሜን ጋዛ ለቀው እንዲወጡም የጊዜ ገደብ አስቀምጣለች። ጋዛ ታንቃ ትይዛለች፣ ውሃ፣ ምግብና መድኃኒት በቅርቡ ያልቃል ሲሉ በተመድ የፍልስጤማውያን ፍልሰተኞች ወኪል እሁድ ዕለት አስታውቋል። በጋዛ ሆስፒታሎች ውስጥ ያለው ሁኔታ አስከፊ መሆኑንም አንድ ሐኪም ለቪኦኤ በላኩት የድምፅ መልእክት አስታውቋል። አሜሪካ በበኩሏ ከእስራኤል ሐማስ ጦርነት ለሚሸሹ ንጹሐን ዜጎች ጥበቃ እንዲደረግ ማሳሰቧም ይታወቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአንድ ሳምንት በፊት የእስራኤልና ሐማስ ጦርነት ሲጀመር ወደ ጋዛ የሚያስገባው ብቸኛ መተላለፊያ ፈርሷል። እስራኤል ውስጥ ይሰሩ የነበሩ ፍልስጤማውያንም ወደ ቤታቸው ለመመለስ አልቻሉም። የአሜሪካ ድምጿ ሄዘን መርዶክ ከራማላ ዌስት ባንክ ያጠናቀረችው ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በእስራኤልና በሐማስ መካከል የሚካሄደው ጦርነት በጋዛ ሰላማዊ ሰዎች ላይ እያደረሰ ያለው ጉዳት እየጨመረ መሄዱን ተከትሎ በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ራማላ ከተማ ውስጥ በሚገኘው በዚህ ማዘጋጃ ቤት ውስጥ በመቶዎች የሚቆጠሩ ሰዎች ቀናቸውን በከፍተኛ ተስፋ መቁረጥ ውስጥ ያሳልፋሉ። በርካቶቹም የዘመዶቻቸውን ስቃይ በስልክ ወይም በጽሑፍ መልእክት ከመስማት ይልቅ ወደ ቤታቸው ሄደው ሞትን መጋፈጥ ይመርጣሉ። ለደህንነታቸው ስለሚሰጉም በካሜራ መቀረጽ አይፈልጉም። ሳላህ ሐሰን ባለትዳርና የሶስት ታዳጊ ልጆች አባት ሲሆን ሁሉም ቤተሰቦቹ ጋዛ ውስጥ ነው ያሉት።
እኛ በጣም ቀላል ህይወት የምንኖር ሰዎች ነበርን። አሁን የሆነ ካለው ነገር ጋር ምንም የሚያገናኘን ነገር የለም። ኑሯችንን እና ቤተሰባችንን ለመገንባት እየሞከርን ነበር። ልጄ ዩኒቨርሲቲ ውስጥ ሁለተኛ ዓመት ተማሪ ናት። እንግሊዘኛ ነው የምታጠናው። መመረቅ ትፈልግ ነበር። አሁን ግን ህልማችን ሁሉ ፈራረሰ። ሁሉም ነገር ወድሟል።
ጋዛ የሁለት ሚሊዮን ሰዎች መኖሪያ ሲሆን ከጦርነቱ አስቀድሞ ከጋዛ መውጫና መግቢያ ሆኖ የሚያገለግለው ብቸኛ መተላለፊያ በጦርነቱ የመጀመሪያ ቀን ወድሟል። ከዛን ቀን ጀምሮም እስራኤል በጋዛ ላይ የማያቋርጥ የቦምብ ጥቃት ዘመቻ እያካሄደች ነው። ቤተሰቦች ከአንዳንድ የጋዛ አካባቢዎች ጥለው እንዲወጡ ተነግሯቸዋል። ነገር ግን የ40 ኪሎ ሜትር ርዝማኔና 10 ኪሎ ሜትር ስፋት ካላት ጋዛ ውስጥ ማምለጫ መንገድ የለም። ሐሰን ግን ቤተሰቦቹ ቢችሉ እንኳን የትም እንደማይሄዱ ይናገራል።
በቦምብ እስኪደበድቡን ድረስ ቤታችን መቆየት ነው የምንፈልገው ብለዋል።
እነዚህ ሰዎች ጦርነቱ ከተጀመረ በኋላ እስራኤል የሥራ ፈቃዳቸውን ከሰረዘችባቸው በሺዎች የሚቆጠሩ የጋዛ ሰራተኞች መካከል ጥቂቶቹ ሲሆኑ የእርዳታ ተቋማት ምግብና መጠለያ እየሰጧቸው መሆኑን ይገልጻሉ። ኢስራ ገሃናም ለተፈናቃዮቹ ምግብና ሌሎች ድጋፎችን በማቅረብ የምታግዝ በጎ ፈቃደኛ ናት። ትላንት ማታ እዚህ 800 ሰዎች ነበሩ። ምግብ እየሰጠን ልናረጋጋቸው እየሞከርን ነው። ምክንያቱም ጋዛ ውስጥ ከቤተሰቦቻቸው ጋር በስልክ ሲያወሩ በሚሰሙት የሞትና የውድመት ዜና እጅግ በጣም አዝነዋል። ይሁን እንጂ ለእነዚህ ሰዎች ድጋፍ ለማድረግ የሚያስችለው አቅርቦት እያሽቆለቆለ መሆኑንና የሚመጣው ተጨማሪ ድጋፍም እጅግ ውሱን እንደሆነ ኢስራ ትገልጻለች። እስራኤል በዚህ ጦርነት ሐማስን ሙሉ ለሙሉ ለማሸነፍ ቆርጣ ተነስታለች። ሐማስ በበኩሉ ራሱን ለመከላከል የሚያስችለው እቅድ እንዳለው ገልጿል። እዚህ ያሉት አብዛኞቹ ሰዎች ግን የሚያስደስት ውጤት እንደማይኖር ያውቃሉ። ከዚህ በኋላ ቤተሰቦቻቸውን በድጋሚ ማየት እንደማይችሉም ያምናሉ። በሄዘር መርዶክ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
በዩናይትድ ስቴትስ ውስጥ የሚኖሩ ትውልደ አፍሪካውያንን ስራዎች በጎና ተጽዕኖ ለማክበር ስኬታቸውን ለማውሳት ከሚካሄዱ የሽልማት ስነስርዓቶች መካከል አንዱ በኖቫ ኮኔክሽን የሚሰናዳው የተጽዕኖ ፈጣሪዎች ሽልማት ነው። እሁድ ጥቅምት 3 ቀን 2016 ዓ.ም በሜሪላንድ ግዛት ሲልቨር ስፕሪንግ ከተማ የተከናወነውን ሽልማት ስነስርዓት ሀብታሙ ስዩም ተከታትሎታል።
በተሰማሩበት መስክ መነቃቃትን የፈጠሩና ለኢትዮጵያውያን ብሎም ለአፍሪካውያን ደማቅ የስኬት አሻራን ያስቀመጡ ግለሰቦችን በየዓመቱ ለማክበር የወጠነው የተጽዕኖ ፈጣሪዎች ሽልማት እሁድ ጥቅምት 3 ቀን 2016 ዩናይትድ ስቴትስ ውስጥ በሲልቨር ስፕሪንግ ከተማ ተከናውኗል። ስነ ስርዓቱን በንግግር ካስጀመሩት መካከል በሜሪላንድ ግዛት የሲልቨር ስፕሪንግ ከተማ ህዝብ ተወካዮች አባል ሴናተር ዊል ስሚዝ ይገኙበታል። ስሚዝ የአፍሪካውያንና የግዛቲቱን ሁለንተናዊ ትስስር በበጎ አንስተዋል።
In Maryland here, we are home to over of just about 200,000.
በሜሪላንድ ግዛት ከ54ቱ የአፍሪካ ሀገራት የመጡ ወደ 200,000 ትውልድ አፍሪካውያን ይኖራሉ። በአፍሪካ ዲያስፖራና በግዛቲቱ መካከል በ10 ሚሊዮን ዶላሮች የሚገመት የንግድ ልውውጥ ይደረጋል። እጣ ፈንታችን በባህል በኢኮኖሚ ብቻ ሳይሆን በመንፈሳዊነት የሚተሳሰረና ዘላለማዊ ነው። የሜሪላንድ ግዛትን ወክዬ በዚህ ስፍራ በመገኘቴ ታላቅ ክብር ተሰምቶኛል። ወደ መኖሪያ ስፍራዬ ቀጠና 20 ሲልቨር ስፕሪንግ ስለመጣችሁም ደስ ብሎኛል። እንኳን ደህና መጣችሁ። የዛሬ ተሸላሚዎች አስገራሚ ግብሮችን በመከወን በሺዎች የሚቆጠሩ ሰዎችን አነቃቅታችኋል። እንኳን ደስ ያላችሁ ለማለት ወዳለሁ። በዚህ ምሽት ከእናንተ ጋር መገኘት ለእኔ ትልቅ ክብር ነው።
ወደ ዘንድሮ ተሸላሚዎች እንለፍ። ዘንድሮ ላይ በስፖርት ዘርፍ በተለይም በአትሌቲክሱ መስክ ለኢትዮጵያ ብሎም ለአፍሪካውያን የኩራት ምንጭ መሆናቸው ተገልጸው ለክብር ከበቁት መካከል አንዱ የአቴንስና ቤጂንግ ኦሎምፒክ ብር ሜዳሊያ አሸናፊውና የበርካታ ዓለም ቻምፒዮኖች ድል ተጋሪው ስለሺ ስህን ነው። ስለሺ ከተዘጋጀለት ልዩ ሽልማት በተጨማሪ ከሞንጎመሪ አውራጃ፣ ከአሌክሳንድሪያ ቨርጂኒያ ከተማ አስተዳደር እንዲሁም ከዋሽንግተን ዲሲ ከተሞች መስተዳደሮች የክብር ምስክር ወረቀት ተበርክቶለታል። አትሌት ስለሺ ሽልማቱ የፈጠረበትን ስሜት አጋርቶናል።
እንግዲህ እንደዚህ አይነት ሽልማት ያው እኔ ብቻ ነኝ የተሸለምኩት ብዬ አላስብም። ያው የኢትዮጵያን አትሌቲክስ የኢትዮጵያን አትሌቶች ነው የተሸለሙት ብዬ ነው ማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ። እውቅናም እንደመስጠት ነው እና ለተተኪ አትሌቶች ጥሩ የሞራል መነሳሳያ እና ጥሩ አይነት ማነሳሻ ነው ብዬ አስባለሁ።
በኢትዮጵያ የሙዚቃ ዘርፍ ውስጥ 5 ክፍለ ዘመናትን ለሚጠጋ ጊዜ ደማቅ አሻራ የተዉት የኢትዮ ጃዝ አባት በሚል የሚጠቀሱት ዶክተር ሙላቱ አስታጥቄ በዚህ ዝግጅት ላይ ከተሸለሙት መካከል አንዱ ናቸው። ምንጫቸው ከኢትዮጵያ የሆኑ የሙዚቃ ስልቶችን ከአፍሪካ፣ ከላቲን አሜሪካና ከምዕራባውያን ጃዝ ጋር በማስማማት በፈጠሯቸው የጆሮ በረከቶች ዓለም አቀፍ አድናቆትን የተቸሩት ዶክተር ሙላቱ ስራዎቻቸው ለሆሊውድ ፊልሞች ማጀቢያዎች እንዲሁም ካኔ ዌስትና ናስ ለመሰሉ የሂፕሆፕ ሙዚቃ ዘርፍ ከዋክብት ናሙና ስለመሆናቸውም በመድረኩ ተወስቷል። የተሰጣቸው ሽልማት የእርሳቸው ብቻ እንዳልሆነ ተናግረዋል።
It's not so actually for Mulatu only, but this is our award is for Africa.
ይህ ሽልማት የኔ ሙላቱ ብቻ ሳይሆን የመላው አፍሪካም ጭምር ነው። በባል ረገድ አፍሪካ ለዓለም በርካታ ነገሮች አበርክታለች። ብዙ ሰርተናል። ታላቆች የአፍሪካ ሙዚቀኞች ተመራማሪዎችም ጭምር ናቸው። ብዙ ዕውቅና ግን አልተሰጣቸውም። ቢያንስ ግን አሁን ላይ ኢትዮ ጃዝ ዕውቅና እያገኘ ነው። ለዚህም ደስተኛና አመስጋኝ ነኝ። ሙዚቃዎችንና እኔን የደገፋችሁ በአውሮፓ፣ በላቲን አሜሪካ፣ በመላ ዓለም የምትኖሩ ሁሉ አክብሮቴ ልገልጽላችሁ ወዳለሁ። የኢትዮጵያ ሕዝብንም አመሰግናለሁ።
በኢትዮጵያ የአቪዬሽን ታሪክ ውስጥ የከበረ ስም ካላቸው መካከል አንዱ ናቸው። የአፍሪካ ግዙፉ አየር መንገድ እንደሆነ የሚነገርለት ኢትዮጵያ አየር መንገድን ለስኬት ካበቁት የድርጅቱ አስተዳዳሪዎች መካከልም ይጠቀሳሉ። አቶ ግርማ ዋቄ በሥራ ዘመናቸው ውስጥ ለሀገራቸውም ሆነ ለአፍሪካ ኩራት የሚሆን ተግባር እንደፈጸሙ ያመነው ሸላሚው አካል ዘንድሮ ላይ የክብር ተሸላሚው አድርጓቸዋል። ከሞንጎመሪ፣ ከአሌክሳንድሪያና ዋሽንግተን ከተማ አስተዳደሮች እሳቸውም የክብር የምስክር ወረቀት ተሰጥቷቸዋል። አቶ ግርማ በዚህ ዕለት ከእሳቸው ቀድመው ለቀጣይ ትውልድ የሚተርፍ ግብር ትተው ያለፉትን አመስግነዋል።
ግርማዊ ቀዳማዊ ኃይለ ሥላሴ ሀሳቡን አፍልቀው ገንዘብ አፈላልገው ኢትዮጵያ አየር መንገድን ለማቋቋም ቆረጡ። ስለዚህ መጀመሪያ መመስገን ያለባቸው በዛን ጊዜ ማንም በማያስብበት ጊዜ አየር መንገድ ለማቋቋም የሞከሩት ንጉሱ ናቸው። የኢትዮጵያ አየር መንገድ እኔ 14ኛ ሲሆ ነኝ። 14 ውስጥ የመጀመሪያ 7ቱ አሜሪካኖች ነበሩ። የሚቀጥሉት 6ቱ ኢትዮጵያኖች ነበሩ። እኔ 7ኛ ኢትዮጵያዊ ነበሩ። ለእኛ ኢትዮጵያ አየር መንገድ እድገት የመጣው እነዛ ከኛ በፊት የነበሩት በሰሩት በመሰረቱት እንጂ እኛ ለብቻችን በሰራነው ስላልሆነ እነኛ ከኔ በፊት የነበሩ ሲዮዎችና ማኔጅመንቱ ጠቅላላ ሰራተኛው የዚህ የሽልማት ተቀባይ ነው ከኔ ጋር።
በዘንድሮው የአፍሪካ ተጽዕኖ ፈጣሪዎች ሽልማት ለክብር የበቁት የምድራችን ፈጣን ሯጮች ቤተሰብ በሚል የሚታወቁት የዲባባ እህትማማቾችም ናቸው። ጥሩነሽ፣ እጅጋየሁ፣ ገንዘቤ፣ ሜላትና አና ዲባባ ለኢትዮጵያ በኦሎምፒክ አደባባይ 4 ወርቅ፣ 2 ብር፣ 3 ነሐስ ሜዳሊያዎችን በተለያዩ ዓለም አቀፍ ቻምፒዮኖች ደግሞ 15 ሜዳሊያዎችን አምጥተዋል። አትሌቲክሱ ዓለም ስኬታቸው የብዙ ኢትዮጵያንና አፍሪካውያን የንቃትና የኩራት ምንጭ ስለመሆኑም ተወስቷል። የፈጣኑ ቤተሰብ አባላት ስሜታቸውን በመድረኩ ላይ አጋርተዋል።
በጣም ደስ ብሎናል። በዲባባ ቤተሰብ የመጀመራችን ነው። በጣም ነው የምናመሰግነው። በከልብ ነው በጣም ደስ ያለን። አመሰግናለሁ። በተደጋጋሚ ግን እንደ ቤተሰብ የመጀመሪያችን ነው። ይሄኛው ለእኛ ትልቅ ታሪክ ያለ ሽልማት ነው። እውነት በጣም ነው ደስ ያለን። እንደ ቤተሰብ በጣም ነው የምናመሰግነው። እውነታቴ ይሄ ትልቅ አደራ ነው። እንደ ቤተሰብ እንዳልኩት የመጀመሪያችን ነው። ትልቅ አሪያ ናቸው። እግዚአብሔር ይርዳል። ወደፊት ደግሞ ጥሩ ነገር እናሰማቸዋለን። በጣም ደስ ብሎኛል። በጣም እህቶቼም በጣም እንደማደንቃቸው በዚህ አጋጣሚ ነገራቸው።
የዚህ ሽልማት ስነ ስርዓት አዘጋጅ ኖቫ ኮኔክሽን የተባለው መቀመጫውን በዩናይትድ ስቴትስ ያደረገ ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ መሰሉ ሽልማት የቀደሙት ባለውለታዎችን ከማክበር፣ ስኬታማ ሰዎችን ከማጉላት በዘለለ ተተኪ ትውልድን በማንቃት ረገድ ያለውን ፋይዳ አውስተዋል።
መስማት፣ ማዳመጥ፣ መማር፣ ማንበብ እነዚህ ሰዎች ለደረሱበት ደረጃ ለመድረስ ተክተው ሰርተዋል፣ አንብበዋል። ፈጠራ የታከለበት እና ቦልድ የምንለው ጨክን ያለ አካሄድን ሄደው ነው ለደረሱበት ደረጃ የደረሱት። ጋሽ ሙላቱ ኢትዮጃዝ የማይባልበት ሰዓት ላይ ኢትዮጃዝ ብሎ ተነስቶ ነው ፓዮነር ሆነው ብቻውን እየታገለ ያለው። ጋሽ ግርማ ምንም ቢሆን እሳቸው እንዳሉት ሀምብል ሆነው ከቀድሟቸው የሰሩ ሰዎችን ቢኖሩ የእሳቸው ፈጠራ የተሞላበት አስተዳደር ነው አየር መንገድ ነው እዚህ ደረጃ ላይ ያደረሰው። ነጥሮ የጥሩ ናቸው ያየነውን ያህል ሜዳሊያ አግኝተዋል። እና ከጥሩ ከመስራት ታታሪነት ጋር እና ትሁት መሆን ጋር አብሮ የሚሄድ ነገር ነው እና የሚመጣውም ትውልድ ከነሱ ብዙ ነገር ሊማር ይገባል ባይ ነኝ።
የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። የዕለቱ የያዝነው መሰናዶ እዚህ ላይ ተጠናቋል። የደንገረመው መሰናዶን በማምረት ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። ሰላም ጤና ይስጥልን። ደህና ደሩ። Thank you.